ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቺማ ካፕሶን አታዋቂ
እንደ ኢሃዴግ አዲስ መሪ ልንመርጥ ቻልነው ጠንካራና ልዩ የሆነ ትግል ተካሂዶ ነው። ዶክተር አብይ የኢሃዴግ ሊቀመንበር ሆነው በመመረጣቸው እንደ ኦሮሞ ህዝብ ዲሞክራሲያዊ ድርጅትም እንደ ኦሮሞ ህዝብም ከፍተኛ ደስታ ተሰምቶኛል።
የኦሮሚያ ፕሬዝዳንት አቶ ለማ መገርሳ ለክልሉ ቴሌቪዥን ጣቢያ በሰጡት ቃለ መጠይቅ ነው የተሰማው። ዝርዝሩ በዋና የዜና አወጃ ይቀርባል። የመጪው የኢትዮጵያ ጠቅላይ ሚኒስትር ቀዳሚ ስራዎችና ሚና ዙሪያም የቀድሞ ፓርላማ አባላት እይታ አላቸው።
አንዱና ዋናው የመጀመሪያው ስራቸው መሆኑን አለበት ብዬ እማምነው የተሐድሶ ሂደቱን ከኢህአዴግ እጅ አውጥተው ከአንድ ድርጅት እጅ አውጥተው አገራዊ ይዘት ባለው ተቋም እንዲመራ ማድረግ አለበት። በዛ የተሐድሶ ሂደት ውስጥ ኢህአዴግ ብቻ ሳይሆን ተቃዋሚዎች፣ ሲቪክ ማህበራት፣ ህብረተሰቡን በየደረጃው የሚወክሉ የህብረተሰብ ክፍሎች እንዲሳተፉ ማድረግ አለበት።
አቶ ልደቱ አያሌው ናቸው። ከአንድ ሌላ የቀድሞ የፓርላማ አባል ጋር የሰጧቸው አስተያየቶች በእለቱ አብይ ርዕስ ይሰማሉ።
እንደ አቶ ልደቱ አቶ ግርማ ሰፉም እንዲሁ አስተያየት ሰጥተውናል። የእሳቸውም በመጽሔቱ ይቀርባል። አንዱ ዜናም ነው የሁለቱ። በተጨማሪም ደግሞ አዲሱ የኢህአዴግ ሊቀመንበር ዶክተር አብይ አህመድ ሰኞ ንግግር ያደርጋሉ ለኢትዮጵያ ህዝብ። ጠቅላይ ሚኒስትር ለመሆንም ቃለ መሐላ ይፈጽማሉ። ብዙ መቶ ሺህ ደቡብ ሱዳናውያን ዛሬ አርብ ሙሉ ቀን የሞባይል ስልክ አገልግሎት ሳያገኙ ቀሩ የሚሉ ዋና ዋና የዜና ርዕሶቻችን ናቸው።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ መጋቢት 21 2010 ዓ.ም ስርጭቶቻችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበነን እስከ ምሽቱ 4 ሰዓት አብራችሁን ቆዩ።
አሁን የሰዓቱን የዓለም ዜና።
አዲሱ የኦህዴድ ሊቀመንበር ዶክተር አብይ አህመድ የፊታችን ሰኞ ለኢትዮጵያ ህዝብ ከሚያደርጉት ንግግር ብዙ እንደሚጠበቅ ሁለት የቀድሞ የፓርላማ አባላት አስታውቀዋል። ከዶክተር አብይ የሚጠበቀው ግን ጥሩ ንግግር ብቻ ሳይሆን በፍጥነት ወደ ተግባር እንቅስቃሴ መግባትም ነው በማለት የተናገሩት አቶ ልደቱ አያሌው ወጣቱ መሪ ለውጥ እንዲያመጡ በቂ ጊዜ ሲሰጣቸውና ሊታገዙም ይገባል ይላሉ። የኢትዮጵያ ህዝብ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ዶክተር አብይ አህመድን በሊቀመንበርነት መምረጡ መደሰታቸውን የገለጹት ደግሞ አቶ ግርማ ሰይፉ ሲሆኑ ዶክተር አብይ ለፓርላማው የሚያሰሙት የሹመት ንግግራቸው ስለ ሀገሪቱ የፖለቲካ ምህዳር መስፋትና ስለ ፖለቲካ እስረኞች ፍቺ ጉዳይም ማካተት እንዳለበት ጠቁመዋል። እንዳልነው የሁለቱም አስተያየት በዘገባ ላይ ይቀርባል።
የኢህአዴግ ምክር ቤት ከመጋቢት 11 2010 እስከ መጋቢት 18 2010 ባካሄደው ስብሰባ የኦህዴዱን ዶክተር አብይ አህመድን የግንባሩ ሊቀመንበር እንዲሆኑ መምረጡ ይታወቃል። ቀደም ባለ አሰራር መሰረትም ዶክተር አብይ የሀገሪቱ ጠቅላይ ሚኒስትር በመሆን በመጪው ሰኞ በኢትዮጵያ ፓርላማ ፊት ቀርበው ቃለ መሐላ እንደሚፈጽሙና ከዚያም ለኢትዮጵያ ህዝብ ንግግር ሊያደርጉ ቀጠሮ መያዙ ይታወቃል። የኦሮሚያ ክልላዊ ፕሬዚዳንት አቶ ለማ መገርሳ በቴሌቪዥን በሰጡት ቃል ስለ ምርጫው ሂደት አስረድተው ለኢትዮጵያ ህዝብም ምስጋና አቅርበዋል። ትዝታ በላቸው በቴሌቪዥን ላይ ከቀረበው ቃላቸው ቀንጨብ አድርጋ ይዛ ቀርባለች።
የኦሮሚያ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ትላንት ማታ ለኦሮሞ ብሮድካስት ኔትወርክ ማለትም ኦቢኤን ብቻ በሰጡት ቃለ ምልልስ ዶክተር አብይ በሊቀመንበርነት የተመረጡበት ሁኔታ ዲሞክራሲያዊና የመረረ ትግል የተካሄደበት ነው ብለዋል።
ካፕሶን አጣዋደ
እንደ ኢህአዴግ አዲስ መሪ ልንመርጥ ቻልነው ጠንካራና ልዩ የሆነ ትግል ተካሂዶ ነው። ዶክተር አብይ የኢህአዴግ ሊቀመንበር ሆነው በመመረጣቸው እንደ ኦሮሞ ህዝብ ዲሞክራሲያዊ ድርጅትም እንደ ኦሮሞ ህዝብም ከፍተኛ ደስታ ተሰምቶኛል። የምርጫው ሂደት በእውነቱ ልዩና አዲስ ነው። ጠንካራ ትግል፣ ሰፊ ትግል ተካሂዶ ነው ይህን ውጤት ያየነው።
ይህ ለኦሮሞ ህዝብ የተሰጠው ኃላፊነት የረጅም ዘመናት ጥያቄው መልስ ነው ያሉት አቶ ለማ መገርሳ ለድጋፉ ህዝቡንም አመስግነዋል።
ቆረና ከነጀልቀብኔ
ግምገማውን ጀምረን እስከምናጠናቀቅ ብቻችንን አልነበርንም። ህዝባችንም ሌት ተቀን ስራችንን በቅርብ በመከታተል አብሮን አመጣል።
ስለ ኢትዮጵያ ህዝቦች ዲሞክራሲያዊ ግንባር ኢሃደግም ሲናገሩ አጠፋንም አለማንም አብረን ነው የሰራነው ያካሄድነውን ትግል አልፈው ድርጅታችን ያቀረበውን እጩ ተቀብለው ለመሪነት ስላበቁን እናመሰግናለን ብለዋል።
በመቶ ሺዎች የሚቆጠሩ ደቡብ ሱዳናውያን ዛሬ አርብ ሙሉ ቀን የሞባይል ስልክ አገልግሎት ሳያገኙ መዋላቸው ተገልጧል። ምክንያቱም አገልግሎቱ የሚያቀርበው ቪቫ ሴል ከፈቃድ ጋር በተያያዘ ከመንግስት ጋር ፍጥጫ ላይ ስለሆነ እና መንግስት ቪቫ ሴል ፈቃድ ለማግኘት የሚያስፈልገውን ክፍያ አልፈጸመም በማለት ካለፈው ማክሰኞ ሌሊት ጀምሮ ወደ 900 ሺህ ያህል ደንበኞች አገልግሎታቸው እንዲቋረጥ አድርጓል። የማስታወቂያ ሚኒስትሩ ማይክል ማኩዊ በሳምንቱ መጀመሪያ ገደማ ለአሜሪካ ድምጽ በሰጡት ቃል ቪቫ ሴል ቀደም ሲል ከቀረጥና ከፈቃድ ማውጫ ክፍያ ነጻ እንዲሆን የተወሰነ መሆኑን አመልክተው አሁን ግን ለሥራ ፈቃድ በተቀላላው 66 ሚሊዮን እንዲከፍሉ ቢጠየቁ ይሄው ነገ ዛሬ ይያሉ ይታሻሉ ብለዋል። ነገር ግን የቀድሞ የኤስፒኤልኤም የሱዳን ህዝብ ነጻ አውጪ ንቅናቄ ዋና ጸሐፊ ፓጋን አሙም ትናንት አሙስ ለቪኦኤ በተናገሩት ቃል ቪቫ ሴል ለአመታት ይጠቀምበት ለነበረው ፈቃድ ተገቢውን ክፍያ የፈጸመ ስለሆነ አሁን እንደገና ለሌላ ፈቃድ እንዲከፍል መጠየቁ ትክክል አይደለም ብለዋል። ቪቫ ሴል ለኤስፒኤልኤም በተሰጠ ፈቃድ ደቡብ ሱዳን ውስጥ አገልግሎት መስጠት የጀመረው እንደ አውሮፓ ቆጣጣር በ2008 ዓመተ ምህረት መሆኑ ይታወቃል።
ሶሪያ ውስጥ የሚገኘው ዩናይትድ ስቴትስ መራሹ ጣምራ ኃይል አንድ አሜሪካዊን ጨምሮ ሁለት አባላቱ መንገድ ላይ በተጠመደ ፈንጂ መገደላቸውንና ሌሎች አምስት መቁሰላቸውን የዩናይትድ ስቴትስ ጦር ኃይል አስታወቀ። ስማቸውን ይፋ ያላደረጉ ሁለት የዩናይትድ ስቴትስ ባለስልጣናት ለሮይተርስ የዜና አውታር እንደተናገሩት ጥቃቱ የደረሰው በሰሜናዊቱ የሶሪያ ከተማ ማንቢጅ ውስጥ ነው። ከጦር ኃይሉ ይፋ የሆነው ይህ መግለጫ ጥቃቱ ከደረሰባቸው የጣምራው ጦር አባላት አንዱ አሜሪካዊ መሆናቸውን አመልክቶ የሌላውን አልገለጸም። ቀደም ያለ መግለጫ ግን ፍንዳታው የደረሰበትን ስፍራም ሆነ ሰዎቹ የየት አገር ዜጎች እንደሆኑ አላመላከተም ነበር። ያደጋውን ዝርዝር የሚገልጽ ምርመራ ያካሄደ መሆኑንም ይሄው መግለጫ አክሎ ተክሷል። የጦር ኃይሉ ቃል አቀባይ ኮሎኔል ራያን ዲሎ የጥቃቱ ተጠያቂዎች እንደማን እንደሆኑ አላመለከቱም፣ ዳሩ ግን ጥርጣሬ ቢኖረንም የምርመራውን ውጤት መጠበቅ እንፈልጋለን በማለት ዝርዝር ውስጥ ሳይገቡ ቀርተዋል።
አርማጮስ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። የሩሲያ መንግስት 60 የዩናይትድ ስቴትስ ዲፕሎማቶችን ከሀገሩ እንደሚያባረርና በሴንት ፒተርስበርግ ያለውን የአሜሪካ ቆንስላ እንደሚዘጋም ትናንት አስታውቋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሂተር ኖርት ሩሲያ የወሰደችው እርምጃ ፍትህ የጎደለው ነው በማለት ምላሽ የመስጠት እድልም ሊኖረን ይገባል ይላሉ። የአሜሪካ ድምጽ የዲፕሎማሲ ዘጋቢ ሲንዲ ሼን ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች።
ሩሲያ ለተቀነባበረው ዲፕሎማቶችን የማስወጣት ተግባር የሚመጥን ምላሽ የመስጠት እቅድ እንዳላት ካስታወቀች በኋላ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖረት ፈጣን ምላሽ ሰጥተዋል። የሩሲያ ሰላይ የነበሩትና ሴት ልጃቸው ብሪታንያ ውስጥ የሩሲያ ነው በተባለ ነርቭ ኤጀንት ከተመረዙ ወዲህ ዩናይትድ ስቴትስ፣ ብሪታንያና ሌሎች 25 ሀገሮች የሩሲያ ዲፕሎማቶችን የማባረር እርምጃ ወስደዋል። ቃል አቀባይ ኖሪት ግን የሩሲያውን እርምጃ ፍትህ የጎደለው ነው ብለዋል።
Russia should not be acting like a victim. The only victims in this situation
ሩሲያ የተጎዳችው እሷ እንደሆነች አድርጋ መቅረብ የለባትም። በሁኔታው የተጎዱት በአሁኑ ወቅት በብሪታንያ ሆስፒታል ያሉት ሁለት ሰዎች ብቻ ናቸው።
ሩሲያ ዲፕሎማቶችን በማባረር ምላሽ እንደምትሰጥ ያስታወቁት የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሲሆኑ የሌሎች ሀገሮች ዲፕሎማቶችም እንደሚባረሩ ጠቁመዋል።
меры будут зеркальными, но не только.
The measure will be reciprocal, but not only.
እርምጃው የተወሰደው በምላሽ መልክ ነው፣ ግን ምላሽ ብቻ አይደለም። አሁን እዚህ ያለን እንኳን የዩናይትድ ስቴትስ አምባሳደር ሚስተር ሃንትስማን በውጭ ጉዳይ ሚኒስትራችን ይገኛሉ። ምክትሌ ሰርጌይ ሪካያኮቭ አሜሪካን ስለሚመለከቱት እርምጃዎች ይዘት እየነገሯቸው ነው።
በሩሲያ የዩናይትድ ስቴትስ አምባሳደር ጆን ሃንትስማን ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ ሩሲያ ባለፈው አመት ከ700 በላይ የሚሆኑ የአሜሪካ ዲፕሎማቶችን ባባረረችበት ወቅት የተጎዱት ተራ ሩሲያውያንና የሁለቱም ሀገሮች ግንኙነት ናቸው ብለዋል። አምባሳደሩ ቀጥለውም ዩናይትድ ስቴትስ አሁንም ቢሆን የመሳሪያ ቁጥጥርን፣ ሰሜን ኮሪያን፣ ሶሪያንና የመካከለኛው ምስራቅ መረጋጋትን በሚመለከቱ ወሳኝ ጉዳዮች ላይ ከሩሲያ ጋር መስራት እንደምትፈልግ ገልጸዋል።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የዕለተ አርብ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን አምሹ። ቀዳሚው የዕለቱ አብይ ርዕስ ነው። አስቀድመን ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማለን።
ያ መስመር እውነተኛ ዴሞክራሲያዊ ስርዓት ለመፍጠር የሚደረግ እንቅስቃሴ መሆኑን ካየን፣ ያን ደግሞ በተግባር ምሎተራዊ ማሳየት ከቻሉ ድረስ እንደዛ አይነት በሰላማዊ መንገድ የሚደረግ ሽግግር የሚፈጠርበት ሁኔታ አስተናግደን ድረስ በምንም መልኩ ይሄንን አዲስ ስርዓት የማዋለድ ስራ አብረን ለመስራት ዝግጁዎች ነን።
ዶክተር ብላነው እንዳነሳው ይሄ ኃላፊነታቸው የሚያስቀና አይደለም። ሀገሪቷን ቀውስ ውስጥ አስወጥቶ ወደ አንድነትና ቀና የሆነ መንገድ ማስያዝ በጣም ትልቅ ትዕግስትን የሚጠይቅ ትልቅ መተባበርን የሚጠይቅ ጉዳይ ስለሆነ የሚጠበቅብንን ኃላፊነት ለመወጣት ዝግጁ መሆናችንን በመግለጫ ውስጥ አካተናል።
የመጪው የኢትዮጵያ ጠቅላይ ሚኒስትር የሚሆኑት የአዲሱ የኢህአዴግ ሊቀመንበር ማንነት በተቃዋሚ የፖለቲካ ድርጅቶች አይን እንዴት ይታያል? ለውጡንስ እንደምን ተቀበሉ ስንል ጠይቀን በትላንትናው ምሽት ከሁለት በውጭ ሀገር ከሚገኙ ተቃዋሚ የፖለቲካ ድርጅት መሪዎች ጋር ከጀመርነው ቃለ ምልልስ የተወሰደ ነው። የመጀመሪያው የአርበኞች ግንቦት ሰባት ሊቀመንበሩ ዶክተር ብርሃኑ ነጋ ሲሆኑ እሳቸውን ተከትሎ የሰማችኋቸው ደግሞ የኦሮሞ ዴሞክራሲያዊ ግንባር የውጭ ግንኙነቶች ኃላፊ ዶክተር ሐሰን ሁሴን ናቸው። በሁለተኛው አጋማሽ ጠብቋቸው አድማጮች። ዛሬም እንደ ትላንት ሁሉ የስርጭታችን አብላጫ ከዚሁ ርዕሰ ጉዳይ ጋር ያቆየናል። አሁን ወደ ቀዳሚው የዕለቱ አግኝ አዲሱ የኢህአዴግ ሊቀመንበር ዶክተር አብይ አህመድ የፊታችን ሰኞ ለኢትዮጵያ ሕዝብ ከሚያደርጉት ንግግር ብዙ እንደሚጠበቅ የቀድሞ ፓርላማ አባል አቶ ልደቱ አያሌው አስታወቁ። ከዶክተር አብይ የሚጠበቀው ግን ጥሩ ንግግር ብቻ ሳይሆን በፍጥነት ወደ ተግባር እንቅስቃሴ መግባት ነው ብለዋል። ወጣቱ መሪ ለውጥ እንዲያመጡ በቂ ጊዜ ሊሰጣቸው ሊታገዙም ይገባል ሲሉ አቶ ልደቱ ተናግረዋል። አቶ ልደቱን ያነጋገራቸው እስክንድር ፍሬው ተከታዩን አጠናቅሯል።
የፊታችን ሰኞ በፓርላማው እንዲካሄድ ቀጠሮ የተያዘለት ስነ ስርዓት ከበዓለ ሲመትም በላይ ነው። አዲሱ የኢህአዴግ ሊቀመንበር ዶክተር አብይ አህመድ በጠቅላይ ሚኒስትርነት ለኢትዮጵያ ሕዝብ የሚያደርጉት የመጀመሪያ ንግግርም በብዙዎች ይጠበቃል። በተለይ ለለውጥ እንዲሰሩ የተመኙላቸው ተስፋ የጣሉባቸው ሁሉ ይህንን ንግግር በትኩረት መከታተላቸው አይቀርም። ይህ ንግግርና ቀሪውም ስነ ስርዓት በቀጥታ በቴሌቪዥን እንደሚተላለፍ ምንጮች ለአሜሪካ ድምጽ ገልጸዋል። ንግግሩ ስለ አዲሱ ሰው የፖለቲካ አላማና አገራዊ እቅድ የተሻለ ፍንጭ እንደሚሰጥም ይገመታል። ያኔ ጠቅላይ ሚኒስትር የሚባሉት አብይ አህመድ የመጀመሪያ ንግግር ምን አይነት ሊሆን ይችላል? የቀድሞው የፓርላማ አባልና የተቃዋሚ መሪ አቶ ልደቱ አያሌው አዎንታዊ ገጽታ እንደሚኖረው ይገምታሉ።
ፈረንጆቹ ሮዚ የሚሉት አይነት በጣም የተዋበ በጣም የህብረተሰብን ቀልብ የሚስብ ንግግር ይዘው የሚመጡ ይመስለኛል። ብዙ ነገር በመንጠብቅበት ሁኔታ ነው እሳቸው ወደ ስልጣን የመጡት። አገሪቱ በጣም ከፍተኛ ችግር ውስጥ ነች። የሰላምና የመረጋጋት ትልቅ ችግር አለ። የህልውና አደጋ ችግር አለ። ህዝቡ ተስፋ አድርጎ የሚጠብቀው ነገር አለ። ለውጥ እየፈለገ ነው። ለውጥ እየጠየቀ ነው። ስለዚህ ከዛ ንግግር ብዙ ነገር ይጠብቃል። በእኔ እምነት ንግግሩ በዚህ ደረጃ የታሰበበት ይመስለኛል። ግን መታወቅ ያለበት ንግግር ብቻውን በቂ አይደለም። ህዝቡ መርካት ያለበት ንግግሩ ስለአማረ ንግግሩ የውስጥ ስሜቱን ስለኮረኮረው ሳይሆን ነገ ከነገ ወዲያ በሚወስዱት የተግባር እርምጃ ነው መደገፍም መነቀፍም ያለባቸው ብዬ ነው።
ዶክተር አብይ አህመድ የገዢው ፓርቲ ሊቀመንበር ብሎም ቀጣዩ የኢትዮጵያ ጠቅላይ ሚኒስትር እንዲሆኑ የተመረጡት የኢህአዴግ ምክር ቤት ለስምንት ቀናት ያካሄደውን ስብሰባ ተከትሎ ነው። የእርሳቸው መመረጥም የተለያዩ አስተያየቶችን ማስከተሉን ቀጥሏል። አቶ ለደቱ አያሌው በርሳቸው ያመራር ዘመን ላይ ተስፋ ቀጣሉት መካከል ናቸው።
ያ ሁሉ ጊዜ እንደምንለው የመሪ መለዋወጥ ድርጅቱ ባስተሳሰብ በመስመር ባመለካከት በፖለቲካ ባህል ስካል ተቀየረ ድረስ መሰረታዊ ለውጥ ይመጣል ብዬ ባላምንም መሪ የራሱ ተጽዕኖ ይኖረዋል ብዬ አስባለሁ። ከዚህ አንፃር እሳቸው መሆናቸው ደስ ብሎኛል። አንዳንድ ነገሮችን ተስፋ አድርጌ እንድጠብቅ አድርጎኛል በሁለት ምክንያት። አንደኛ ወጣት ናቸው። የዚህ የሃፓ ሜሶን ጄኔሬሽን አባል አይደሉም። እና በተለያዩ መድረኮችም ደግሞ ስለመቻቻል፣ ስለመደማመጥ፣ ስለሐሳብ የበላይነት፣ ስለመግባባት ሲያወሩ ስለሰማሁ እናልባት ይሄን ሐሳብ ከራሳቸው አልፎ የድርጅቱ ባህል ማድረግ ከቻሉ በኢትዮጵያ ፖለቲካ ትልቅ መርታ ያመጣል ብዬ አስባለሁ። ሁለተኛ ኢትዮጵያ ውስጥ አሁን ያለው ከፍተኛ የሆነ የፖለቲካ ቅራኔ በአንድ ጉዳይ የሚገለጽ ነው። የብሔር ማንነትና የኢትዮጵያዊ ማንነትን የማስታረቅ ጉዳይ ነው። እዚህም ላይ ደግሞ በጣም ሚዛናዊ የሆነ አስተሳሰብ ሲያራምዱ ሰምቻለሁ። በአንድ በኩል የብሔር መብት ህገ መንግስቱ ላይ ባለው መልኩ በተግባር መተርጎም አለበት የሚል፣ በሌላ በኩል ደግሞ እንደ ኢትዮጵያዊ አብሮ የመኖር ጉዳይ የምርጫ ጉዳይ አይደለም ግዴታ ነው፣ ሁላችንም ኢትዮጵያዊ ነን፣ በኢትዮጵያ ታሪክ ምስረታ የተሳተፍን ነን፣ ደማችን አጥንታችን ነው አብሮ ፈሷል፣ ስለዚህ በኢትዮጵያዊነት አብሮ የመቀጠል ጉዳይ የምርጫ ጉዳይ አይደለም የሚል ጠንካራ የሆነ አቋም ሲያራምዱ አይቻለሁ። ይሄ አቋም ከሳቸው አልፎ የድርጅታቸው እንዲሆን ተጽዕኖ መፍጠር የሚችሉ ከሆነ በኢትዮጵያ ፖለቲካ ትልቅ የሆነ መርታ ወይም ደግሞ የፓራዳይም ሺፍት ነው ብያምናለሁ። እነዚህ ነገሮች ተስፋ እንዳደርግ አድርገው ግን ይህን ስል እርግጠኛ ሆኜ አይደለም። ምክንያቱም የኢህአዴግን አሰራር እናቃለን። አቶ ሽፈራውም ትናንት እንዳሉት በቡድን ነው የሚመራው፣ የዛ ቡድን መሪ ናቸው። ስለዚህ አሁን ባለው ሁኔታ ሀሳባቸውን ተቀባይነት እንዲያገኝ በማድረግ ረገድ ትልቅ ፈተና እንደሚኖርባቸው አውቃለሁ። ይችላሉ አይችሉም የሚለውን ነገርም የምናውቀው ወደፊት ይመስለኛል። እርግጠኛ ሆነን መናገር አንችልም፣ ግን በእኔ በኩል ትንሽ እምነት ተስፋ እንዳደርግ አድርጎኛል ይሄ ሁለት ምክንያት።
ዶክተር አብይ ሰኞ የሚያደርጉት ንግግር በፍጥነት በተግባር መታገዝ እንዳለበትም አቶ ልደቱ ያምናሉ። በአዲሱ ጠቅላይ ሚኒስትር መወሰድ አለባቸው ካሏቸው እርምጃዎችም አንዳንዶቹን ተቃቅሰዋል።
ህዝቡን ሊያሳምን በሚችል መጠን የህዝቡን ጥያቄ ወደ መመለስ እንቅስቃሴ ውስጥ መግባት አለባቸው። አንዱና ዋናው የመጀመሪያው ስራቸው መሆኑን አለበት ብዬ እማምነው የተሐድሶ ሂደቱን ከኢህአዴግ እጅ አውጥተው ከአንድ ድርጅት እጅ አውጥተው አገራዊ ይዘት ባለው ተቋም እንዲመራ ማድረግ አለባቸው። በዛ የተሐድሶ ሂደት ውስጥ ኢህአዴግ ብቻ ሳይሆን ተቃዋሚዎች፣ ሲቪክ ማህበራት፣ ህብረተሰቡን በየደረጃው የሚወክሉ የህብረተሰብ ክፍሎች እንዲሳተፉ ማድረግ አለባቸው። እኔ ከዶክተር አብይ እንደውም የምጠብቀው ራሳቸውን በአንድ አደገኛ ወቅት ላይ የሀገርን ህልውና ለመታደግ እንደመጡ ጊዜያዊ መሪ አድርገው ማሰብ መቻል አለባቸው። ራሳቸውን የሽግግር ሂደት መሪ አድርገው ማሰብ አለባቸው። በተለይ ደግሞ ከሁለት ዓመት በኋላ የሚመጣው ምርጫ በኢትዮጵያ ለመጀመሪያ ጊዜ በታሪክ ነጻና ፍትሃዊ እንደሚሆን፣ የኢትዮጵያ ህዝብ በዛ ምርጫ ያለምንም ተጽዕኖ የሚፈልገውን መንግስት የሚመርጥበት እንደሚሆንና ከዛ በፊት ያሉት ሁለት ዓመታት ለዛ ምርጫ የኢትዮጵያ ህዝብና የኢትዮጵያ የፖለቲካ ኃይሎች ተጨባጭ የሆነ ዝግጅት የሚያደርጉባቸው መሆኑን ማብሰሪያ ያለባቸው ይመስለኛል። ዋናው ቁልፉ ጉዳይ እሱ ነው።
ዶክተር አብይ አህመድ ወደ ከፍተኛው የመንግስት ስልጣን እየመጡ ያሉት ኢትዮጵያ ባልተቋጩ ፖለቲካዊ ችግሮችና በቀጠሉ ፈታኝ ሁኔታዎች ውስጥ ባለችበት ወቅት ነው። ይህ ደግሞ ከርሳቸው የጠቅላይ ሚኒስትርነት ጊዜ ብዙ እንዲጠበቅ ምክንያት ሆኗል። አቶ ልደቱ እንደሚያስጠነቅቁት ግን ወጣቱ መሪ ለውጥ እንዲያመጡ በቂ ጊዜ ሊሰጣቸው ይገባል።
እሳቸው ብቻቸውን ብዙ ተአምር ይፈጥራሉ ብዬ አልጠብቅም፣ ግን እንደ አዲስ ወጣት መሪ የእምነት ዕዳ ወይም the benefit of the doubt መስጠት አለብን ብዬ አምናለሁ። መጠበቅም ያለብን እንዲወድቁ ሳይሆን ውጤታማ እንዲሆኑ መሆን አለበት። በዛ ረገድ መርዳት መተባበር ያለብንን ነገር ሁሉ ማድረግ አለብን ብዬ አምናለሁ። የምንተባበራቸው ሰላማዊ ሰልፍ በማድረግ መፈክር በማሰማት አይደለም። የምንተባበራቸው ጊዜ በመስጠት ፋታ በመስጠት የሚያደርጓቸውን በጎ ነገሮች በማድነቅ በማበረታታት ሊያደርጓቸው የሚገባቸውን ደግሞ ቀሪ ነገሮች በአግባቡ በማሳየት በዚህ ልንተባበራቸው ይገባል ብዬ አምናለሁ።
የፊታችን ሰኞ ጠዋት በፓርላማ እንዲካሄድ ቀጠሮ በተያዘለት በዓለ ሲመት የሃይማኖት መሪዎች፣ ዲፕሎማቶችና በርከት ያሉ ሌሎች እንግዶች እንደሚገኙ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። አሁን ደግሞ ወደ ሌላው የቀድሞ የፓርላማ አባል አስተያየት እናልፋለን። የኢትዮጵያ ሕዝብ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ዶክተር አብይ አህመድን በሊቀመንበርነት በመምረጡ መደሰታቸውን የተናገሩት አቶ ግርማ ሰይፉ ዶክተር አብይ ለፓርላማ የሚያሰሙት የሹመት ንግግራቸው ስለ ሀገሪቱ የፖለቲካ ምህዳር መስፋትና ስለ ፖለቲካ እስረኞች ፍቺ ጉዳይም ማካተት ይኖርበታል ብለዋል። እንደ ኢትዮጵያ አቆጣጠር ከ2002 እስከ 2007 የፓርላማ አባል የነበሩት አቶ ግርማ ሰይፉ ኢህአዴግ ዶክተር አብይ አህመድም በሊቀመንበርነት መምረጡ እንደ ብዙ ኢትዮጵያውያን ያስደሰታቸው መሆኑን ለአሜሪካ ድምጽ ገልጠዋል። በርሳቸው አስተያየት ኢህአደግ ሊቀመንበሩን እንዴት መረጠ ከሚል ሰፋ ተደርጎ መታየት አለበት። አቶ ግርማ ሰይፉን ያነጋገራቸው መለስካቸው አማ ነው።
እንደ ኢትዮጵያ ዘመን አቆጣጠር ከ2002 ዓመተ ምህረት እስከ 2007 ዓመተ ምህረት የፓርላማ አባል የነበሩት አቶ ግርማ ሰይፉ ኢህአደግ ዶክተር አብይ አህመድን በሊቀመንበርነት መምረጡ እንደ ብዙ ኢትዮጵያውያን ያስደሰታቸው መሆኑን ለቪኦኤ ገለጹ። በርሳቸው አስተያየት ኢህአደግ ሊቀመንበሩን እንዴት መረጠ ከሚለው በላይ ሰፋ ተደርጎ መታየት እንዳለበትም አቶ ግርማ ሰይፉ ያስገነዝባሉ።
ያው ከዚህ በፊት እንደሚታወቀው ግንባሩ መሪዎችን ሲመርጥ ከዛ ደግሞ አምጥቶ ጠቅላይ ሚኒስትርም ፕሬዚዳንትም ሲያደርግለት ሰው ድንገቴ ነው የሚሆንበት። ትክክለኛውን የሚፈልገው መሆኑን አለመሆኑን የሚያውቅበት መንገድ የለውም። እንዳውም ሆን ብለው ከሰው ግምት ውጭ ሁሉ የማረግ ነገር ያላቸው ይመስል ነበር።
አቶ ግርማ አክለውም ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን መልቀቅ በኋላ ግን የሚቀጥለው ጠቅላይ ሚኒስትር ማን ይሆናል የሚለው ጥያቄ በኢትዮጵያውያን ዘንድ ሰፊ ውይይት በተለያዩ ዘዴዎች ሲካሄድ እንደነበረም ያስታውሳሉ። እንዲያውም እገሌ ቢሆንልን የሚል ምርጫ ውስጥም ገብቶ ነበር ይላሉ። ይሄ ምርጫ የሚያስተምረው ነገር እንዳለም ያብራራሉ።
አንደኛ የኢትዮጵያ ሕዝብ መሪውን ለመምረጥ ፍላጎት እንዳለው እንደሚችል ያሳየበት ነገር ነው ያለውና ስለዚህ ገዢዎቻችን የሚማሩ ከሆነ መማር ያለባቸው የተወሰኑ ሰዎች ከ180 የማይሞሉ ሰዎች ተሰብስበው ኢትዮጵያ ሕዝብ እጣ ፈንታ ላይ የሚወስኑ ሰዎችን ከመምረጥ ይልቅ ራሱ ሕዝቡ መሪዎቹን የሚመርጥበት ሁኔታ መመቻቸት ይኖርበታል ብዬ አስባለሁ።
አቶ ግርማ አክለውም
አሁን የተመረጡት ዶክተር አብይ አብዛኛው ሰው ቢመረጡ ጥሩ ናቸው ብሎ ድምጽ ሲሰጥባቸው አስተያየት ሲያደርግባቸው የነበሩ ናቸው፣ በተለያየ መንገድ ማለት ነው። ስለዚህ እኔም ከኢትዮጵያ ሕዝብ የተለየው ስላልሆንኩኝ የዶክተር አብይ መመረጥ አብረዋቸው ከቀረቡት እጩዎች የተሻሉ ናቸው ብዬ አምናለሁ። የተሻሉ የሚሆኑበት ነው ብዬ ማምንበት ግን ምክንያት ግን ከአብዮታዊ ዲሞክራሲ ማዕቀፍ ወጥተው ሌላ ነገር ያደርጉልናል ከሚል ሳይሆን የአብዮታዊ ዲሞክራሲ ማዕቀፋቸውን ይዘው ለኢትዮጵያ ሕዝብ ግን ሌላ አማራጭ የሚያስፈልገው መሆኑን የሚያካትት ሪፎርም ለማምጣት ዝግጁ ይሆናሉ። ከዚህ በፊትም ከሚያደርጓቸው ንግግሮች የለውጥ ፍላጎት ያላቸው መሆኑን ስላሳዩን ነው። ስለዚህ በአንጻራዊነት ተስፋ ሰጪ ናቸው ብዬ ስለማምን ደስ ብሎኛል ማለት ነው። እንግዲህ የደስታ የሚቆየው ምን ያህል ጊዜ ነው እናያለን።
አሁን ከአስተያየቱ እንደምንረዳው ከሆነ የኢትዮጵያ ሕዝብ በአጠቃላይ ምናልባት በግንባሩ ሊቀመንበር አመራረጥ ላይ ተጽዕኖ ያሳደረ አድርገውን ያቀረቡት ይመስለኝ። እውነት ነው እንደዚህ ያለ ነገር አለ?
አዎ፣ ምንም ጥርጥር የለውም ጫና አለበት። ይሄ ጫና ባይኖር ኖሮ ለነሱ ዝም ብሎ እንደ ቀላሉ ብድግ ያደረጉት ነገር አይደለም። ተጨንቀው ተጠበው እኛ የራሳችንን ፍላጎት እናሳካ ወይስ ደግሞ ህዝቡ የሚፈልገውን እናድርግ በሚለው ጭንቅ ውስጥ ገብተው ከዚህ የተሻለ ማድረግ ስለማይችሉበት ሁኔታ ውስጥ ስለገቡ ነው እንጂ ወደው በፈቃደኝነት የሰጡን ነው ብዬ አላምን።
አቶ ግርማ፣ እንግዲህ ዶክተር አብይ በሚቀጥሉት ጥቂት ቀናት ውስጥ በፓርላማው በሚሰየሙበት ወቅት የሚያደርጉት ንግግር አለ ተብሎ ይገመታል። ለመሆኑ በእርሶ እምነት፣ በእርሶ አስተሳሰብ የእሳቸው ንግግር መያዝ ይገባዋል የሚሏቸው ቁም ነገሮች ወይም ፍሬ ነገሮች ምንድን ናቸው?
አሁን ዶክተር አብይ ሊያሳዩ የሚገባው ከሌላው ጋር መተባበር ነው። በቃ አሁን ምን መፎካከሪያ ጊዜያችን አይደለም። ልንፎካከር የምንችልበት ጊዜ እስኪመጣ ድረስ አሁን ልንተባበር ይገባል። ይሄ መተባበር ረን የሚያሳይ ንግግር ማድረግ አለባቸው ብዬ አምናለሁ። እሳቸው የሚያደርጉት ንግግር እንደ የኢትዮጵያ ጠቅላይ ሚኒስትርና የጦር ኃይሉ ጠቅላይ አዛዥ ሆነው ንግግር እንዲያደርጉ ፈልጋለሁ እንጂ ኢህአዴግ ሊቀመንበር ሆነው ንግግር እንዲያደርጉ አልፈልግም። እኛ የምንፈልገው ግን ሀገሪቷን ለደጋፊዎቻቸው ለተቃዋሚዎቻቸው የጋራ ሀገር እንዴት እንዲያደርጓት እንደሚችሉ እንዲነግሩ ነው የምንፈልገው። ስለዚህ የመንግስት ካፓሲቲያቸው ንግግር ነው እንጂ የምንፈልገው የግንባር ሊቀመንበርነታቸው ንግግር አልፈልግም። ይህንን ካደረጉ ተስፋችን ከሳምንትም አልፎ የዘለቀልን ሊሄድ ይችላል ማለት ነው። ከዚህ ያነሰ ንግግር ካደረጉ ግን ተስፋችን አሁኑኑ እየጨለመ ይመጣና ወደ ተቃዋሚ አዙሪት ውስጥ እንደምንገባ ምንም ጥርጥር የለኝም። ኮንቴንቱ ምን ይሁን ከተባለ መቼም በፍጹም ግን መቅረት የለባቸውም ብዬ የማስበው አንደኛ ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት የሌለ መሆኑን አምነዋል። ስለዚህ በዚህ ባለመኖሩ ምክንያት ሰዎች ጠመንጃ አንስተው ከሀገር ውጭ ወጥተው በተለያየ መንገድ ይህንን መንግስት ለመጣል እየታገሉ ነው። ስለዚህ ይሄ ነገር መቆም አለበት፣ እናስተካክላለን፣ እናንተም እንደዚህ አድርጉ የሚል ጥሪ ማቅረብ አለባቸው። ይሄ በቃ ምንም ቁጥር አንድ ለምን ሊደረግ የሚገባው ነው እና ጊዜ ሰጥተን ተጠንቶ ምናምን የሚባል ነገር ነው ብዬ አልጠብቅም። ይህንን ካደረጉ በኋላ ተከታትሎ እንግዲህ በተለያየ ምክንያት በእስር ላይ ያሉ ሰዎች አሉ። ስለዚህ እኔ ከደረቅ ወንጀለኞች ሌላ የፖለቲካ እስረኞች በሙሉ መፈታት አለባቸው ብዬ አምናለሁ። ስለዚህ እነዚህ የፖለቲካ እስረኞች ባለፈው የጀመሩ ጅምሮች አሉ፣ እነዚህ ጅምሮች ተጠናክረው መቀጠል አለባቸው ብዬ አስባለሁ። ሌላው በሀገር ውስጥ ነጻ እንቅስቃሴ መኖር አለበት። በአስቸኳይ አዋጅ ውስጥ ነጻ እንቅስቃሴ ሊኖር አይችልም። ስለዚህ የአስቸኳይ ጊዜ አዋጅ ሳይሆን አሁን የሚያስፈልገን ዶክተር አብይ ለስራ የሚያስፈልጋቸው ጸጥታ ነው የሚያስፈልገን። ስለዚህ እኔ በእርግጠኝነት የኢትዮጵያ ሕዝብ ያለምንም የአስቸኳይ ጊዜ አዋጅ ለዶክተር አብይ እና ለካቢኔዎቻቸው ሪፎርማቸውን ለማካሄድ የሚያስፈልጋቸውን ጊዜ ለሚያስጠት ፈቃደኛ እስከሆነ ጊዜ ድረስ ወታደራዊ አገዛዝ አያስፈልገንም። ስለዚህ ይህንን ማስቆም አለባቸው ብዬ አምናለሁ። ስለዚህ እነዚህ አይነት ፖዚቲቭ እርምጃዎችን ከወሰዱ ተስፋችን ይለመልማል። የመፎካከሪያችን ጊዜ እስኪመጣ ድረስ እየተባበርን በሀገራችን ላይ ስራችንን ልንሰራ እንችላለን ብዬ አምናለሁ።
በጣም አመሰግናለሁ አቶ ግርማ ስለትብብሮ።
እኔም አመሰግናለሁ።
መለስካቸውንም ለዘገባው እናመሰግናለን። አሁን ደግሞ እንዳልኩት ዛሬ አብላጫውን ዝግጅታችን ከአዲሱ ጠቅላይ ሚኒስትር ወይም ከኢህአዴግ መሪ መመረጥ ጋር በተያያዘ ነው። የዓለም አቀፍ ጉዳዮችን ወይም አስተያየቶችን ይመለከታል። በዚህ ሳምንት የገዢው ፓርቲ የኢህአዴግ ምክር ቤት ሊቀመንበር ሆነው የተመረጡትና የፊታችን ሰኞ የሀገሪቱ ጠቅላይ ሚኒስትር ሆነው ቃለ መሐላ የሚፈጽሙት ዶክተር አብይ አህመድ በሀገሪቱ ስር የሰደደውን የሰብአዊ መብት ቀውስ መፍታት ቀድሚያ ትኩረት እንዲሰጡት ጽህፈት ቤቱ ለንደን የሆነው የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል አሳስበዋል። በዓለም ዙሪያ የህዝቦች ነጻነት ይዞታን የሚከታተለውና ለዲሞክራሲና ለሰብአዊ መብት ከበሬታ የሚሟገተው ሌላው ዓለም አቀፍ ድርጅት ፍሪደም ሃውስ መጪው ጠቅላይ ሚኒስትር የፖለቲካ እስረኞችን መፍታትና አሳታፊ ንግግር መጀመርን ጨምሮ እርምጃዎችን መውሰድ ይኖርባቸዋል ብለዋል። ቆንጅታየ መግለጫዎቹን መሰረት አድርጋ ተከታዩን ዘገባ አሰናድታለች።
ለኢህአዴግ ሊቀመንበርነት የተመረጡትና ሰኞ ዕለት ጠቅላይ ሚኒስትር ሆነው በሀገሪቱ ፓርላማ ቃለ መሐላቸውን የሚፈጽሙት ዶክተር አብይ አህመድና አስተዳደራቸው የሀገሪቱን የሰብአዊ መብት ቀውሶች ለመፍታት የሚያስችሉ ተጨባጭና እውነተኛ እርምጃዎችን በአስቸኳይ መውሰድ አለባቸው ሲሉ የአምነስቲ ኢንተርናሽናል ዋና ጸሐፊ ሳሌል ሸቲ አሳስበዋል። ዶክተር አብይ ለገዢው ፓርቲ ሊቀመንበርነት የተመረጡበትና ጠቅላይ ሚኒስትርነቱም የሚረከቡበት የአሁኑ ወቅት በሀገሪቱ 2 ዓመት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ የአስቸኳይ ጊዜ አዋጅ የጸናበትና የህዝቡ የሰብአዊ መብት እና ሌሎችም ነጻነቶች በከባዱ ተገድበው ያሉበት ነው ብለዋል። አስቸኳይ ጊዜ አዋጁ በሀገር ውስጥ በኦሮሚያና በአማራ ክልሎች ከባድ የህዝብ ተቃውሞ ገጥሞታል፣ በምዕራባውያን የሀገሪቱ ወዳጆችም ተነቅፏል ብለዋል የአምነስቲ ዋና ጸሐፊ። የአስቸኳይ ጊዜ አዋጁ ከተደነገገ ወዲህ በደቡብ ኢትዮጵያ ሞያሌ ከተማ ቢያንስ 12 ሲቪሎች መገደላቸውና ብዙዎች መቁሰላቸውን ያስታወሰው የአምነስቲ መግለጫ የአስቸኳይ ጊዜ አዋጁ አስፈጻሚ አካል ኮማንድ ፖስት በተሳሳተ የደህንነት መረጃ ምክንያት የተፈጸመ ነው በማለት ድርጊቱን አምኗል ሲል የአምነስቲው መግለጫ አትቷል። ዶክተር አብይ የሚመሰርቱት አስተዳደር የህሊና እስረኞችን በሙሉ በመፍታት ጸረ ሽብር ህጉን ጨምሮ አፋኝ ህጎችን በሙሉ በመሰረዝ ወይም በማሻሻል መጀመር እንዳለበት አምነስቲ አሳስቧል። ማምሻውን ከናይሮቢ ያነጋገርናቸው የአምነስቲ ኢንተርናሽናል የምስራቅ አፍሪካና የአፍሪካ ቀንድ ሰብአዊ መብት ጉዳዮች አጥኚው አቶ ፍስሐ ተክሌ ዶክተር አብይ መመረጣቸውን አምነስቲም እንደ ብዙዎች ተስፋ ሰጪ አድርጎ እንደተመለከተው ገልጸዋል። የሰብአዊ መብት ድርጅቱ የሚጠብቅባቸውን እርምጃዎችም ዘርዝረዋል።
ዶክተር አብይ መረጥ ሁሉም እንደጠበቀው ኢትዮጵያ ውስጥ የማሻሻያ እርምጃዎች መጀመሪያ ነው ብለን እንግዲህ እኛም ተስፋ እናደርጋለን። ብዙ ሰው ሪፎርሚስት ነው ወይም ደግሞ ያለውን ስታተስ ኮ ማስቀየር አቅምና ፍላጎት አለው ብሎ ያስባል እና በዛ መሰረት እንግዲህ የእርሳቸውን መምጣት የሚያስደስት ነው። ምክንያቱም እንደምታውቁት እንግዲህ ኢትዮጵያ ውስጥ በተለይ በቅርብ ዓመታት ባለፉት 3-4 ዓመታት ከፍተኛ የሆነ የሰብአዊ መብት ቀውስ ነበረ። ብዙ ሰዎች ሞተዋል። ብዙ ሰዎች ለረጅም ጊዜ ያላግባብ ፍርድ ቤት ተሰቃይተዋል። ማሰቃየት እርምጃን ተፈጽሞብናል ብለው ሲናገሩ ቆይተዋል። 10 ሺዎች ውስጥ 20 ሺዎች የሚቆጠሩ ሰዎች ያለ ፍርድ ቤት ትዕዛዝ እንደዚሁ ለረጅም ጊዜ ሲታስረው የሚሊ ታሪ ካምፑ ሲታሰሩ ነበር። ሶም ይሄ እንግዲህ አገሪቷ እንደተለቀቀች ጊዜ ያ ቀውስ በሚባል መልኩ ደረጃ አስከብቶ አስፈጠረ። መንግስቱን ያስቸኳይ ጊዜ አዋጅ እንዳውጅ ተገዷል። ስለዚህ መንግስት ወይም ደግሞ የማሻሻያ እርምጃዎች አረጋለሁ ብሎ ከማለቱ አንጻር ዶክተር አብይን ገዢው ፓርቲ ሊቀመንበር አድርጎ መምረጡ ለጠቅላይ ሚኒስትርነትም እጩ ማድረጉ ተገቢ ነው እናስባለን። በመጀመሪያ እንግዲህ አሁን ራሱ ብዙ ሰዎች ከህግ ውጭ በሆነ ሁኔታ ታስረው ይገኛሉ። እነዛ ሰዎች ያለምንም ቅድመ ሁኔታ እንዲፈቱ ማድረግ አይቻላለባቸው። ምንም እንኳ በቅርብ ጊዜ የተረከቡ ሰዎች ወደ 6000 ሰዎች አካባቢ ተለቀዋል የሚል ነገር ከፌደራልም ከክልልም ሰማንም ቢሆን ከእነሱ ውስጥ ደግሞ የተወሰኑ ተመልሰው እንደገና እየታሰሩ ነው። ባለፈው ውርነት የታሰሩትን እስክንድር በፍቃዱ ማለትን ተመስገን ማስታወስ ይቻላል። በግል ቤታቸው ተሰብስበው እያለ ነው። ፍርድ ቤት አልቀረቡም፣ ዋስትናቸው አልተጠበቀም፣ ጠበቃ የላቸውም። ታሰሩበት ሁኔታም አስከፊ ነው። ይህን እንትን ላይ ለመጀመሪያ ቅድሚያ ሊሰጠው የሚገባው ነገር ይሄ መሆን አለበት። እስረኞች ከመፍታት በተጨማሪ እስረኞች ላይ የማሰቃየት እርምጃ የወሰዱ ሰዎች፣ ግለሰቦች፣ ተቋሞች ተጠያቂ ሊሆኑ ይገባል። ከፍተኛ የሆነ የመብት ጥሰትን አመቻች ሆኖ የተገኘው የአስቸኳይ ጊዜ አዋጅ አሁን ያለው ለሁለተኛ ጊዜ እንግዲህ ሁለት ዓመት በማይሞላ ጊዜ ውስጥ ከተደነገገው አስቸኳይ ጊዜ አዋጅ ከኢትዮጵያ ዓለም አቀፍ ግዴታዎችና መርሆዎች ጋር በተጣጣመ መልኩ መሰለፍ አለበት። እሱንም ያደርጋሉ ብለን እንጠብቃለን። ምናልባት ጊዜ ሊፈጅ የሚችል ግን ደግሞ በተመሳሳይ መልኩ በጣም ጠቃሚ የሆነ ነገር ኢትዮጵያ ውስጥ ለሚዲያ፣ ለማህበረሰባዊ ተቋማት፣ ለተቃዋሚ ፓርቲዎች ያለው የመንቀሳቀሻ አውድ በጣም የጠበበ ነው። እንደምታስታውሱት የጸረ ሽብር አዋጁ፣ ቻሪቲስ ኤንድ ሶሳይቲስ ህግ፣ የእርዳታ ድርጅቶች እና ማህበረሰብ ተቋማት ህግ ያሉትን ተቋማት በሙሉ ወደኋላ መለሰ ያፈራረሰ ነው እና አሁን ላለው ቀውስ ደግሞ ዋነኛው ችግሩ ይሄ ነው። ስለዚህ ይህንን የሚቀይር እርምጃ ማካሄድ አለባቸው። የጸረ ሽብር አዋጁ፣ የሲቪል ሶሳይቲ አዋጁ በዚህ መሰረት መስተካከል አለባቸው ብለን እናስባለን።
መጪው ጠቅላይ ሚኒስትር ሊጠብቋቸው የሚችሉት ፈተናዎች እንዳሉም ነው የአምነስቲው አጥኚ ያወሱት።
እንግዲህ እነዚህ የሰብአዊ መብት ጥሰቶች በባዶ ሜዳ አይደለም የሚተፈጸሙት። ይህንን የፈጸሙ ሰዎች አሉ። ይህን በተፈጸሙ ኢንተረስት ያላቸው ሰዎች ጥቅማቸውን ለማስጠበቅ የሚሞክሩ ተቋማት እንግዲህ ይህንን አሻሽላለሁ የሚል ወገን ከነዚህ ተቋማትና ግለሰቦች ተግዳሮት ያጋጥመዋል። እንዴት ያልፉታል? አንደኛ የአመራር ብቃታቸውን ይጠቀማሉ ብለን እናስባለን። ፓርቲውም እንግዲህ ያንን ከግምት ውስጥ አስገብቶ ይመስለኛል ሀገሪቷን ከቀውስ ሊያወጡ ይችላሉ እየገባችበት ካለ ቀውስ ሊያወጡ ይችላሉ ብለው የመረጣቸው ለዚህ አይመስለኛል። ስለዚህ የተወሰነ ደረጃ እምነት ተጥሎባቸው ነው የመጡት። ያጥሩ ነገር ግን ብቻቸው ሪያል ማላይድ ይችላሉ ብዬ አላስብም። ፓርቲው በተለይ ደግሞ የመደበኛ ተቋማት ፎርማል ተቋማት ከፍተኛ እገዛ ያስፈልጋቸዋል። በተለይ ፓርላማው እና የፓርላማ አባላት ህጎቹን ሪቫይዝ ከማድረግ ህጎቹን በተገቢ ሁኔታ ከዓለም አቀፍ ህግ ጋር አጣጥመው በማውራት እና በመከለስ ሂደት ውስጥ አስፈላጊውን ትብብር ሊያደርጉላቸው ይገባል። ጠቅላይ ሚኒስትሩ በራሱ ህግ አያወጣም፣ ግን ከፓርላማው ጋር አብሮ በመስራት ያንን የሚያደርግ አመኔታም ሊጥልባቸው ይገባል። ይህን የሚያደርጉት ሀገሪቱን ከገባችበት አስከፊ ሁኔታ ለማውጣት ነው፣ ለዛ ጠቃሚ ነው ብሎ እንደ ሀገር ማሰብ እና ፓርቲ ታማኝነት ይልቅ ለአገር ጥቅም ማስቀደም። ምክንያቱም ህገ መንግስቱ ላይ የፓርላማ አባላት ተጠያቂነት ለህዝብና ለህሊናቸው እንዲሁም ለህገ መንግስቱ ያንን ነው ቅድሚያ መስጠት ያለባቸው እና እንግዲህ ይህንን በማድረግ አዲሱን ጠቅላይ ሚኒስትር ሊያግዛቸው እና ሊያበረታታቸው ይገባል ነው።
ይህ በዚህ እንዳለ ኢትዮጵያ የህዝቧን ምኞትና ፍላጎት እንድታሟላ ኢኮኖሚያዋም ስኬት እንዲያገኝ ከተፈለገ ዶክተር አብይ አህመድ ቀጣዩን ጠቅላይ ሚኒስትርነት ሲይዙ ከረጅም ጊዜ በፊት መከናወን የነበረባቸውን የፖለቲካ ለውጥ እርምጃዎች ለመውሰድ ቁርጠኝነታቸውን ያለማወላወል ማስታወቅ ይኖርባቸዋል ሲሉ መሰረቱ ዩናይትድ ስቴትስ የሆነው ፍሪደም ሃውስ የአፍሪካ ክፍል ዲሬክተር አስገንዝበዋል። መጪው ጠቅላይ ሚኒስትር የአስቸኳይ ጊዜ አዋጁን ማንሳት፣ በቅርቡ እንደገና የታሰሩትን ጨምሮ የፖለቲካ እስረኞችን በሙሉ መፍታት ይገባቸዋል ብለዋል። ከተቃዋሚ የፖለቲካ ፓርቲዎችና ከሲቪል ማህበረሰብ ተቋማት ጋር ሁሉን አሳታፊ የሆነ ንግግር መጀመርና ጸረ ሽብር ህጉንና የሲቪክ ማህበረሰብ ድርጅቶች አዋጁን ጨምሮ ሰላማዊ ተቃውሞን የሚያፍኑ ህጎችን በሙሉ የማሻሻል ወይም የመሰረዝ ሂደት መጀመር ይኖርባቸዋል ሲል ፍሪደም ሃውስ ባወጣው መግለጫ አሳስቧል።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው። አዲሱ አበበና
አሉላ ከበደን አሁን በቀጥታ ወደ ሁለተኛው አጋማሽ ስርጭታችን ልንዘልቅ ነው። ለዚህ ክፍል ቀዳሚ ሆነውም ቅንብር ቀደም ብለን ያስተዋወቅ ነው ውይይት በአዲሱ የኢትዮጵያ ጠቅላይ ሚኒስትር መሰየምና አንድምታው ዙሪያ።
አዎ በትናንትናው ምሽት የጀመርነው ቅንብር ነው። የመጪው የኢትዮጵያ ጠቅላይ ሚኒስትር የሚሆኑት የአዲሱ የኢህአዴግ ሊቀመንበር ማንነት በተቃዋሚ የፖለቲካ ድርጅቶች አይን እንዴት ይታያል? ለውጡንስ እንደምን ተቀበሉት ስንል በትናንትናው ምሽት ጠይቀን ከሁለት በውጭ ሀገር ከሚገኙ ተቃዋሚ ፖለቲካ ድርጅቶች መሪዎች ጋር የጀመርነው ውይይት ነው የሚቀጥለው። የአርበኞች ግንባር 7 የአርበኞች ግንቦት 7 ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ዴሞክራሲያዊ ግንባር የውጭ ግንኙነት ኃላፊ ዶክተር ሐሰን ሁሴን ናቸው እንግዶቻችን። አብላ ከበር ነው ያዋያቸው። በትናንቱ የመጀመሪያውን ክፍል ውይይት ለዶክተር ሐሰን ጥያቄ ሰንዝሮላቸው ነበርና ከዚያ እናነሳለን።
እና በጥንቃቄ ንቃት እንጠብቃለን ብለዋል ዶክተር ብርሃኑ። እርሶስ ዶክተር ሐሰን የዶክተር አብይ ወደ ስልጣን መምጣት በተጨባጭ እንዲያመጣ የሚፈልጓቸው ለውጦች ምናልባትም ቀዳሚዎቹ እርምጃዎች የትኞቹ ሊሆኑ ይችላሉ ብለው ያምናሉ?
በመጀመሪያ ምን አይነት ጠቅላይ ሚኒስትር ነው የሚሆነው የሚለው ጥያቄ ራሱ በቀናት ወይም በተወሰኑ ሳምንታት ውስጥ መልስ የሚያገኝ ይመስለኛል። ምክንያቱም ኢትዮጵያ ባለፉት 27 አመታት ሁለት ጠቅላይ ሚኒስትሮች ነበሯት። አንዱ የይስሙላ አንደኛው ደግሞ ፈላጭ ቆራጭ አምባገነን ሆኖ እስከ ዕለተ ሞቱ የአገሪቷን ሁሉንም ስልጣን በጨብጦ አገሪቷን ሲገዛ የነበረ ነው። የይስሙላ ጠቅላይ ሚኒስትር አሁንም ብለን ተስፋ እናደርጋለን ላለፉት 3 አመታት ለደረሰው ግድያ፣ እስራትና መፈናቀል ሰበብ የሆኑትን ችግሮች ይፈታሉ ብለን ተስፋ እናደርጋለን። የፖለቲካ ምህዳሩ በመጥበቡና በህዝቡ ብቻም ሳይሆን በራሱ በገዢው ፓርቲ ራሱ የውስጥ ዲሞክራሲ ባለመኖሩ ሰዎች ሀሳባቸውን በነጻ ማንሸራሸር የማይችሉበት ሁኔታ ስለተፈጠረ ይሄ ተቀይሮ ሰዎች በኢህአዴግ ውስጥ ያሉ ይሁኑ ከዛ ውጪ ሁሉም ኢትዮጵያውያን የራሳቸውን አስተሳሰብ በነጻ መግለጽ እንዲችሉ በማንነታቸው እንዳይሸማቀቁ በህግ ፊት የሁሉም እኩልነት እንዲረጋገጥ የህግ የበላይነት እንዲኖር እንዲሁም ደግሞ ላለፉት አመታት በአገሪቷ ሲያወዛግቡ የነበሩ የፖለቲካ ኢኮኖሚና ማህበራዊ ችግሮች በድርድርና በውይይት መፍትሄ እንዲያገኙ ሁኔታዎችን ለማመቻቸት ዲያሎግ መክፈት አለባቸው ብለን እንጠብቃለን። ለዛም ተገቢ ቦታ እንዲሰጡ እንጠብቃለን። በዛ በኩል ደግሞ የኦሮሞ ህዝብ ትግል እንግዲህ ላለፉት 40-50 አመታት ሲካሄድ ነበር። ከዚህ ሁሉ ለየት የሚለው ደግሞ ከ1991 ጀምሮ በሺዎች የሚቆጠሩ የኦሮሞ ልጆች በእስር ቤት እየማቀቁ ያሉበት ሁኔታ ነው ያለው። 6000 እስረኞች ቢለቀቁም አሁንም በሺዎች የሚቆጠሩ እስር ቤት ናቸው። እነሱ እንዲለቀቁ እንፈልጋለን። አንድ ሰው በማንነቱ በፖለቲካ መታሰር የለበትም። ሁሉም የፖለቲካ እስረኞች መፈታታቸው ይህን ጠቅላይ ሚኒስትር ከሚጠብቁት ትላልቅ ኃላፊነቶች ይመስሉኛል። ዶክተር ብላኑም እንዳነሳው ይሄ ኃላፊነታቸው የሚያስቀና አይደለም። ብዙ ተግዳሮቶች ከፊታቸው ተደቅነዋል። አገሪቷን ወደ አንድነትና ወደ ተረጋጋ ፖለቲካ መውሰድ፣ አገሪቷን ከቀውስ ውስጥ አስወጥቶ የተረጋጋና ቀና የሆነ መንገድ ማስያዝ በጣም ትልቅ ትዕግስትን የሚጠይቅ፣ ትልቅ መተባበርን የሚጠይቅ፣ ትልቅ ድጋፍን የሚጠይቅ ጉዳይ ስለሆነ የእኛ ድርጅት የሚፈለገውን ድጋፍ ለማድረግም ሆነ የሚጠበቅብንን ኃላፊነት ለመወጣት ዝግጁ መሆናችንን በመግለጫ ውስጥ አካተናል።
መልካም። የመጨረሻውን ጥያቄን ጀምረውታል። የብረቱ ፈተናዎች ባሉበት ውስጥ የተቀበሉት ኃላፊነት ስለሆነ ቀላል እንዳልሆነ ገልጻቸዋል ሁለታችሁም። ይሁንና አንድ ጠቅላይ ሚኒስትር ተስፋ ይፈነጥቅ ቀደም ብሎ ያላችኋቸውን በርካታ ፈተናዎች እንዲወጣ የሚፈለገውን ያህል የሚቀርቡ ጥያቄዎች የሚደረደሩትን ያህል እድል ሊሰጠውም ይገባልና የተባሉትን ጥያቄዎች መመለስ የሚያስችል አዝማሚያ መጀመሩንም አብሮ ማየትም እንዳለ ሆኖ በየፊናችሁም እንደምትወክሉት የፖለቲካ ድርጅት የሚከተላችሁ ህዝብ አለና ለህዝብ ጥያቄ መልስ በማግኘቱ ላይ እናንተም ሚና አላችሁና ዶክተር ሐሰን የኦሮሞ ዲሞክራሲያዊ ግንባር በተጨባጭ ምን ሊያደርግ ይገባል ይችላል ይላሉ? የለውጡ አካል በመሆን በበኩላችሁ ምን ታደርጋላችሁ? አንድ ሁለት ብለው እንዲጠሩልኝ ለምሳሌ ያህል የሚሆኑ
የኦሮሞ ዲሞክራሲያዊ ግንባር ከተቋቋመ ጀምሮ የኦሮሞ ህዝብ ትግል ከውጪ ሳይሆን ከአገር ቤት ውስጥ እንዲንቀሳቀስ በነብጥ ሳይሆን ደግሞ በሰላማዊ ትግል እንዲካሄድ ጥሪ ሲያደርግ የነበረ ነው። ኢትዮጵያ ውስብስብ ችግር በሰላማዊና በድርድር እንዲፈታ ጥሪ ስናቀርብ ቆይተናል። ቻቻል ፖለቲካ እንዲስፋፋ የበኩላችንን አስተዋጽኦ አድርገናል። የኛ ትልቁ ፍላጎትና ስራ ላይ ለማዋል የምንፈልገው ከህዝባችን ጋር ሆነን ህዝቡ ላይ የሚደርሰውን ችግር ተጋፍጠን ተስፋውንም ከሱ ጋር እየተጋራን አገር ቤት ውስጥ በመሆን ሰላማዊ መንገድ የህዝባችንንና መላው የሀገሪቱን ትግል ማካሄድ ነው የምንፈልገው። ከዛው አንጻር ደግሞ አዲሱ ጠቅላይ ሚኒስትር ሆነ የኢትዮጵያ ህዝብ ሰላም እንደሚፈልጉ በድርድር እንደሚያምኑ እንደኛው አዲስ ሁኔታ በኢትዮጵያ ውስጥ እንዲፈጠር እንደሚፈልጉ፣ ግድያ፣ እስራትና መሰደድ እንዲቆም እንደሚፈልጉ ተስፋ እናደርጋለን እና ይህንን ሁሉ ማየት ከውጪ ሆነን ሳይሆን አገር ቤት ውስጥ በመሆን ትግላችንን ከዛ ለማካሄድ እንፈልጋለን። ከዚሁም ጋር ተያይዞ ማንኛውንም የሚፈልግብንን አስተዋጽኦ ባለውን ተበክሮ መሰረት ለማበርከት ከምንጊዜውም በላይ ዝግጁ ነን።
መልካም። ዶክተር ብርሃኑ በድርጅታችሁ አርበኞች ግንቦት ሰባት በኩልስ ከድርጅት ትልሞቻችሁም ባሻገር ጭምር በተጨባጭ የለውጡ አካል በመሆን በእናንተስ በኩል ምን ልታደርጉ ትችላላችሁ? በቅርብ ርቀት የሚታዩአችሁ ነው።
ለዚህ መነሻ ሆነ አንዱ በመጀመሪያ አንደኛ ዶክተር አብይ የተመረጡት ከኢትዮጵያ ማህበረሰብ ውስጥ ያንን ማህበረሰብ ጥቅምና ፍላጎት ለማስፈጸም ሳይሆን በአጠቃላይ አገሪቱን እንደ አገር ህብረተሰቡን እንደ ህብረተሰብ አይተው ለሁሉም እኩል የሆነ ቅድም እንዳልኩት ህብረተሰቡ የመረጠው በህብረተሰቡ ፈቃድና ፍላጎት የሚተዳደር ስርዓት ለመፍጠር ያደረገውን እንቅስቃሴ ከፊት ሆነው ለመምራት ነው። ይህን በሚያደርጉበት ጊዜ ይሄ ዛሬ የእሳቸው መመረጥ በእርግጠኛነት መናገር ባይቻልም በኢህአዴግ ውስጥም እንደ ድርጅት ይሄ የምርጫ ውጤት በኢህአዴግ ውስጥ በለውጥ ፈላጊዎችና ለም ባለበት መሄድ ወይም ትንሽ ጥገና ፈልጋለን ጥናዊ ለውጥ አድርገን መሄድ እንፈልጋለን የሚሉ ኃይሎች ባደረጉት ሽኩቻ ከዛ ለውጥ የሚፈልገው ኃይል አሸንፎ የወጣበት ሁኔታ ከሆነ ያለው ለውጥ የማይፈልግ ኃይልም በዛ ውስጥ ሊኖር ይችላል። ይሄ ለውጥ የማይፈልገው ኃይል በተለይ በደህንነትና በመከላከያው አካባቢ አቅም ያለው ኃይል ነው። ይሄንን የለውጥ እንቅስቃሴ ይሄን ለውጥ የማይፈልጉ ኃይሎች በዚህ ውስጥ ካሉ ያላቸውን ኃይል በመጠቀም ይሄንን የለውጥ እንቅስቃሴ ለመግታት ሊሞክሩ የሚችሉበት ሁኔታ አለ። በመጀመሪያ ማለት የምፈልገው እንዲህ አይነት ኃይሎች ካሉ ይሄ ለውጥ አንድ የተወሰነን አካባቢ የተወሰነን ህዝብ የተወሰነን ድርጅት ለመጉዳት የሚመጣ ሳይሆን ለሁሉም ኢትዮጵያዊ እኩል የሆነ የፖለቲካ መድረክ ለመፍጠር የተደረገ ስለሆነ ይሄንን ለማሰናከል የሚደረግ እንቅስቃሴ ውስጥ እንዳይገቡ በመጀመሪያ ይሄ ለውጥ በቂም በቀል አንዱን አጥፍቶ ሌላውን አልምቶ የሚሄድ ሳይሆን ሁሉንም እንደ አገር ይዞ መሄድ የሚፈልግ ለውጥ እንደሆነ ተረድተው ከእንዲህ አይነት እንቅስቃሴ ይታቀባሉ ብዬ ተስፋ አደርጋለሁ። በእኔ እምነት ይሄ ነገር ገና የለየ ነገር አይደለም። በማንኛውም ለውጥ ጊዜ እንደሚደረገው ገና ብዙ ትግሎች የሚካሄዱ ይመስለኛል። በዚህም ምክንያት ይሄን ነገር እንዳለቀ አድርገን ሁሉን ነገር ችንን አጣጥፈን የምንቀመጥበት ነገር አይደለም። ይሄ እውነተኛ የለውጥ ሂደት ለማስጀመር መፈለጋቸውን የሚያሳዩ የቃላት ብቻ ሳይሆን በተግባር የሚገለጹ እንቅስቃሴዎች እስኪታይ ድረስ የኢትዮጵያ ሕዝብ እኛም እንደ ድርጅት ነጥተን የምንጠብቀውና ይህን የለውጥ እንቅስቃሴ ለመቀልበስ የሚደረግ ምንም አይነት ነገርን ይህን ለውጥ ያመጣው የህዝብ ትግል እንደሆነ ስለምናውቅ ይሄ የህዝብ ትግል አሁንም ይሄ የለውጥ እንቅስቃሴ ዳር እስኪደርስ ድረስ ነቅቶ መጠበቅ ትግሉንም ማድረግን መቀጠል እንዳለበት እናምናለን እንደ ድርጅት። ይሄ ግን ግልጽ የሆነ መስመር ከያዘና በእርግጥም ወደ እውነተኛ ዴሞክራሲያዊ ስርዓት የሚደረግ እንቅስቃሴ መሆኑን የሚያሳዩ ምልክቶች በደንብ ከታዩ በቃላት ብቻ ሳይሆን እንዳልኩት በተግባር መታየት ከጀመሩ በኋላ እኛ እንደ ድርጅት የምንፈልገው እንዲህ አይነት የፍራአት ለውጥ እንዲመጣ ነው። ያ የፍራአት ለውጥ በጉልበት መምጣት አለበት ብለን አናምንም፣ አምነንም አናውቅም። ምርጫ ስላጣጣ ነው እንዲህ አይነት ትግል ውስጥ የተገባው። ያ መስመር ወደተኛ ዴሞክራሲያዊ ፍራአት ለመፍጠር የሚደረግ እንቅስቃሴ መሆኑን ካየን ያን ደግሞ በተግባር ምሮተራቢ ማሳየት ከቻሉ ድረስ እንደዛ አይነት በሰላማዊ መንገድ የሚደረግ ሽግግር የሚፈጠርበት ሁኔታ አስካነ ድረስ በምንም መልኩ ለመተባበር በምንም መልኩ ይሄንን አዲስ ፍራአት የማዋለድ ፍራ አብረን ለመስራት ዝግጆች ነን። ግን ከእውነተኛ ዴሞክራሲያዊ ፍራአት ውጪ የሚመጣ እውነተኛ ዴሞክራሲያዊ ፍራአት አነሰ ሊፈጠር የሚችል ምንም አይነት ያዝ እንደማይፈልግ በግልጽ አሳይቷል። ደም ገብቶበታል፣ ሞቷል፣ ተቃጥቷል። ዝም ብሎ አይደለም። ኃይለ ማርያም ተነስቶ ዶክተር አብይ የሚመጣ አይደለም። እውነተኛ የለውጥ እንዲኖር ነው። ያ የፍራአት ለውጥ የሚመጣ መሆኑን የሚያሳይ በቂ ተግባራዊ ምልክቶች ካየን ይህ ሂደት ላይ አብረን የማንፈራበት ምንም ምክንያት የለም።
መልካም። ወይተር ብርሃኑ ነጋ የአርበኞች ግንቦት ሰባት ሊቀመንበር፣ ዶክተር ሐሰን ሁሴን የኦሮሞ ዲሞክራሲያዊ ግንባር የውጭ ግንኙነት ኃላፊ፣ ለጊዜያችሁ አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር በጣም አመሰግናለሁ። አሉላ
አድማጮች፣ ተከታዩም ቅንብር ከዚሁ ርዕስ ጋር ያቆየናል። ይህም ከትናንትናው ምሽት ቅንብር የቀጠለ ነው። አዲሱ የኢህአደግ ሊቀመንበር ዶክተር አብይ አህመድ ነገ ሰኞ የጠቅላይ ሚኒስትርነት ስልጣናቸውን በይፋ ይረከባሉ። በቃለ መሐላ ፓርቲያቸውና የኢትዮጵያ መንግስት በሀገር ውስጥና በዓለም አቀፍ መድረክ ለረጅም ዓመታት የሚወቀስበትንና እየተወቀሰም የሚገኝበትን የዲሞክራሲያዊ መጓደልና የአገሪቱን የሰብአዊ መብት አያያዝ ለማሻሻል እስረኞችን ለመፍታትና በእስር ቤቶች ውስጥ ይፈጸማሉ የሚባሉትን የማሰቃየት ድርጊቶች የማስቆም እርምጃ በአጭር ጊዜ ውስጥ መውሰድ ይችሉ ይሆን የሚል ጥያቄን ያነሳችው ጽዮን ግርማ በኢትዮጵያ የሚገኙ አራት ጠበቆችን አነጋግራ በትናንቱ የመጀመሪያ ክፍል ዝግጅቷ የሁለቱን ጠበቆች አስተያየት አሰምተናል። ለዛሬ የቀረውን እንደሚከተለው ታቀርባለች።
ዶክተር አብይ አህመድ ፓርቲያቸው ኢህአዴግና ኢትዮጵያን የሚያስተዳድረው መንግስት የሚወቀስበትን የዲሞክራሲ አለመኖርና የሰብአዊ መብት ጥሰት ለማሻሻል ከሰሩ ለውጥ ማምጣት ይችላሉ የሚል እምነት ያላቸው ሌላው ጠበቃ አቶ ወንድሙ ኢብሳ ናቸው።
አንድ ግለሰብ እንዲህ በጥቅሉ ሲታይ በተለይ በኢትዮጵያ ተጨባጭ ሁኔታ በተለይ ደግሞ በኢህአዴግ እጅግ በጣም ተጠቅመለመለና እጅግ በጣም ውስብስብ በሆነ ፖለቲካ ውስጥ ለውጥ ማምጣቱ በጣም ይከብደዋል። ለውጥ ግን ማምጣት ይቻላል። በአንድ ሀገር ውስጥ ሶስት መሰረታዊ ነገሮች ወይም ደግሞ ሶስት ጉልቻዎች የሚባሉ የህግ በላይነትን ከፍ የሚያደርጉ አሉ። እነዚህም አንድ የህግ በላይነት፣ ሁለት ዲሞክራሲያዊ ስርዓት፣ ሶስት ሰብአዊ መብቶች። እነዚህ ሶስቱ የሚወራረሱና የሚደጋገፉ ስለመሆኑ እነዚህ ሶስቱን እኚህ መሪ በትክክል የተረዱ ይመስሉኛል። እነዚህ ሶስቱን ስበላ የሚያውሉ ከሆነ ኢትዮጵያን ወደ ተሻለ ተስፋ ሊያሸጋግራት ይችላል። እንደምንረዳው ኢትዮጵያ ውስጥ ያሉ ክሶች በአብዛኞቹ መቼም ደረቅ ወንጀልን እንደ ወንጀል የሚቆጥር የለም። በኢትዮጵያ ውስጥ እጅግ በጣም በርካታዎችና አስልቺ የሆኑ ክሶች የፖለቲካ ክሶች ናቸው። ገዢ ፓርቲና መንግስትም ላለፉት 27-26 ዓመታት ምንም አንድም የፖለቲካ እስረኛ የለም ብሎ አፉን ሞልቶ በጣም አሳፋሪ ነገር ስናገሩ ከቆዩ በኋላ አሁን በቅርቡ ደግሞ በሁለት አፍ አንዱ አፍ አሁንም የፖለቲካ እስረኛ የለኝም ስል፣ ሌላው አፍ ደግሞ አይ የፖለቲካ እስረኛ አለ እያሉ፣ ትልቁ ወሳኝ ግን ከ7000 በላይ ወይም ደግሞ በሺዎች የሚቆጠሩ የፖለቲካ እስረኞችን ፈጥተዋል። አሁንም በጣም ሺዎች እስር ቤት ያሉት እና እነዚህም ሰብአዊ መብቶችን ለማስከበር አዲሱ ጠቅላይ ሚኒስትር ሰብአዊ መብቶች ሊከበሩ የሚችሉት በዲሞክራሲያዊ ስርዓትና በህግ በላይነት መስፈን መሆኑን የተረዱ ይመስለኛል። የሚረዱም ናቸው። ይህንን ካልተረዱ አሁንም በአደጋ ውስጥ ነን። የህግ በላይነት መስፈን እንደገና ተመልሶ የዲሞክራሲ መኖርና የሰብአዊ መብቶች መከበርንም ያረጋግጣል። ስለዚህ ዲሞክራሲያዊ ሰብአዊና የህግ በላይነትን በኢትዮጵያ ውስጥ ለማምጣት በቁርጠኝነት የራሱንም ገዢ ፓርቲ ሆነ ወይም ደግሞ ያለውንም መንግስት ስም ብቻ አይደለም፣ ጉልቻ ቢለዋወጥ አይደለም፣ በከበደ ሀጎስ ገመደ ዮሐንስ መለወጥ ሳይሆን መሰረታዊ የሆነ አስተሳሰብ በእነዚህ ሶስቱ ነገሮች ላይ የህግ በላይነት ከፍታው ነጥቡ ከፍተኛ መሆኑን በዓለም ላይ ኢትዮጵያ በእነዚህ ሶስቱ ነጥቦች በ2008 በ2010 በ2011 እና በ2012 ወደ 150 አገሮች በእነዚህ ሶስት አሁን በተከፈቷቸው ተፋ የሚጣልባቸው ነጥቦች ላይ ተገምግማ ከ150 አገሮች ከወደ መጨረሻዎቹ ተርታ ነው የምትገኘው። ሌላ የዓለም አገሮች ወደ 53% እና በላይ ሲያገኙ ኢትዮጵያ በዚህ በሚዲያ የይዘታ ተጽዕኖነት 12% ነው። እንዲሁም ደግሞ ሚዲያና ፖለቲካንም ጫና ወይም ቁጥጥር በመመለከት እንደዚሁ በጣም ዝቅ ያለ ነው። ከ150 አገሮች የሚያመለክተው የመደራጀት የመሰብሰብና ሰላማዊ ሰልፍ የማድረግ ሀሳብን በነጻነት በህገ መንግስቱ መሰረት ምንም ሳይዙ በሚደረገው ሁኔታ በኩል እንዲሁ እጅግ በጣም የወረደ ነው። በመጨረሻ የዳኝነት ስርዓትና ነጻነትን ለማስከበር ያለው ብቃት ቢሆን ከላይ ከጠቀስኳቸው በአንጻራዊ መልኩ ትንሽ የተሻለ ቢሆንም አሁንም በዚህ በኩል 43% አካባቢ ነው የምታገኘችው።
ሌላኛው ጠበቃ አቶ አለልኝ ምህረቱ እንደ አቶ ወንድሙ ሁሉ የህግ የበላይነት ጉዳይ እንደሚያሳስባቸው ይናገራሉ። ከሁሉ በላይ ደግሞ በአስቸኳይ ጊዜ አዋጅ ስር ያለች ሀገርን መረከባቸው የህዝቡን ጥያቄ ለመመለስ ውስብስብ ያደርግባቸዋል የሚል እምነት አላቸው።
ከርሳቸው የምጠብቀው በመጀመሪያ በሀገሪቱ ህገ መንግስት መሰረት አዲስ ጠቅላይ ሚኒስትር ፊሽሮን የራሱን ካቢኔ ያደራጃል። ዶክተር አብይም እንግዲህ በምክር ቤቱ በህዝብ ተወካዮች ምክር ቤት ስልጣኑ ከጸደቀላቸው ያው የራሳቸውን ካቢኔ እንደሚያደራጁ ይጠበቃል። ካቢኔውን ሲያደራጁ ግን ምናልባት በአሁኑ ሰዓት በኢትዮጵያ ያለውን የህዝብ ጥያቄ ግምት ውስጥ አስገብተው ያደራጃሉ የሚለው አንድ የሚጠበቀው ነገር ነው። ሌላው ትልቅ ኢሹ ሆኖ የሚነገረው የፖለቲካ እስረኞች አሉ የሉም፣ የህሊና እስረኞች አሉ የሉም የሚለው ነገር ነው። እና እኔ አሁን የምነሳው ከጸረ ሽብርተኝነት አዋጁ ነው። የጸረ ሽብርተኝነት አዋጁ በራሱ ሶስት ነገሮች ያስቀምጣል። አንደኛ የፖለቲካ አላማ ይዞ ይላል። ሁለተኛ የሃይማኖት አላማ ይዞ ይላል። ሶስተኛ የኢዲዮሎጂ አላማ ይዞ ይላል። እነዚህን አላማዎች ይዞ ህገ መንግስታዊ ስርዓቱን ለማፈራረስ የህዝብ ንብረት ለማውደም እያለ ብዙ ነገሮች ይዘረዝራል። እና አቃቢ ህግን ክስ ሲያቀርብ ይህን መሰረት አድርጎ ነው በተከሳሾች ላይ የሚያቀርበው ክስ የፖለቲካ አላማ ይዞ ብሎ ነው የሚነሳ ገና ከመጀመሪያው። ከዚህ አንጻር የፖለቲካ እስረኛ የለም ለማለት የሚያስችል አይመስለኝም። ምክንያቱም የጸረ ሽብርተኝነት አዋጁም ራሱ ይናገራል አቃቢ ህግን ክሱ የሚመሰረተው እንዲሁ የፖለቲካ አላማ ይዘዋል በሚል ነው። እነሱ ይህን እያሉ ባሉበት ሁኔታ አንድ የፖለቲካ እስረኛ የለም ለማለት የሚያስቸግር ይመስለኛል። ከዚህ አንጻር እንግዲህ አዲሱ ጠቅላይ ሚኒስትር ከፍተኛ የህዝብ ጥያቄ ባለበት ሁኔታ ነው ከባድ ፈተና እንደሚገጥማቸው ይጠበቃል። ይህን የህዝብ ጥያቄ ለመመለስ የመጀመሪያው መደረግ የሚኖርበት እንደኔ እምነት ህዝቡን ወደ ሰላም የሚመልሰው ነገር ነው። ህዝቡ እያነሳ ያለውን ጥያቄ አስቀድሞ መመለስ ነው። በተለይ እኔ አሁን የህዝቡን ጥያቄ እንዲያው በጊዜው ካለው ሁኔታ አንጻር አሁን ጥያቄውን ከመመለስ ይልቅስ በአስቸኳይ ጊዜ አዋጅ መያዙ ራሱ ብዙም እንትን አላለኝም። ህዝቡን ቢያወያዩት የስድስት ወር አስቸኳይ ጊዜ አዋጅ ከማወጅ የስድስት ቀን ውይይት እርግጠኛ ነኝ ብዙ በጣም ብዙ ነገር ሊለውጥ እንደሚችል ነው ማስበው። እና ይህም ራሱ አንድ የቤት ስራቸው እንደሚሆን ነው የምጠብቀው ነኝ።
የህግ ባለሙያዎቹ የሚያነሱትና ኢህአዴግ የሚተችበት የዴሞክራሲና የሰብአዊ መብት ጥያቄዎች ሰኞ በሚመረጡት አዲሱ ጠቅላይ ሚኒስትር ምላሽ ያገኝ ይሆን የሚለው ጥያቄ የብዙዎች የሆነ ይመስላል። እኛም ጥያቄያችንን ይዘን ማወያየታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አድማጮች፣ አሁን የመጨረሻው ቅንብር አፍሪካ ነክ ርዕሶች ባደረች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዶክተር አብይ አህመድ በኢህአዴግ ሊቀመንበርነት መመረጥ፣ የደቡብ ሱዳን ተቃውሞ መሪ ማቻር ከቁም እስርነት መፈታት እንዳለባቸው ኢጋድ አስታወቀ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
የዋሽንግተን ፖስት ድረገጽ ኢትዮጵያ ውስጥ አዲስ የኢህአዴግ ሊቀመንበር ስለመመረጣቸው ዘግቧል። አሁን በኢህአዴግ ሊቀመንበርነት የተመረጡት ዶክተር አብይ አህመድ የአገሪቱ ጠቅላይ ሚኒስትር እንደሚሆኑ የገለጸው ዘገባው የአመራሩ ለውጥ ፈጣን የኢኮኖሚ እድገት በማሳየት ላይ ካሉት የአፍሪካ ሀገሮች አንዷ በሆነችው ኢትዮጵያ ያለውን የተቃውሞ ሁኔታ ሊያረግብ እንደሚችል ይገምታል። ዘገባው ቀጥሎም ሊቀመንበር ሆኖ የተመረጡት ካለፉት 2 ዓመታት ወዲህ ተቃውሞ ሲካሄድባት ከቆየው ኦሮሚያ ክልል መሆኑ ራሱ የፖለቲካ ተቃውሞን ሊያረግብ የሚችል ወሳኝ እርምጃ ነው ይላል። በኦሮሚያ በሚካሄደው ተቃውሞ ከመነሳው ዋና ነጥብ አንዱ የስልጣን ቦታ አላገኘንም የሚል መሆኑን ዋሽንግተን ፖስት ጋዜጣ ላይ ወጣው ጽሑፍ አውስቷል።
ዶክተር አብይ በዘመናዊ ኢትዮጵያ ታሪክ የመጀመሪያው የሀገሪቱ ኦሮሞ መሪ ይሆናሉ ካለ በኋላ ዘገባው በሀገሪቱ በመካሄድ ላይ ያለውን ተቃውሞንም ለማርገብ ይችላሉ ተብሎ እንደሚታመን ጠቅሷል። በኦሮሚያ ክልል መቱ ከተማ ላይ ሰዎች ለሊቱን ሙሉ መንገድ ላይ ሲጨፍሩ ማደራቸውን እንኳን ደስ ያለን ይባባሉ እንደነበር አንዱ ሰላም የተባለ የምህንድስና ተማሪ መግለጹን ሰዎች አሁን ሁኔታዎች ይለወጣሉ የሚል ተስፋ እንዳላቸውና ሌላ ሰው ቢመረጥ ኖሮ ተቃውሞው ይቀጥል ነበር ሲል ተማሪው መናገሩን ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። ዶክተር አብይ ለድርጅቱ ሊቀመንበርነት ሊያሸንፉ የቻሉት ዋናው ተወዳዳሪያቸው የኢህደን ተወካይ ደመቀ መኮንን በምክትል ጠቅላይ ሚኒስትርነት ቦታቸው ለመቀጠል ሲሉ ከውድድሩ በመውጣታቸው ነው። ይህ የሚያሳየውም የብዙሃንነት ቦታ ያላቸው የአማራና የኦሮሚያ ድርጅቶች ውህደት ፈጠሩ ማለት ነው ይላል ዘገባው።
ዶክተር አብይ ከጠቅላይ ሚኒስትር ስልጣናቸው ከተሰናበቱት ኃይለ ማርያም ደሳለኝ የሚለዩት ካለፉት 2 ዓመታት ወዲህ ሲካሄድ የቆየው ህዝባዊ ተቃውሞ ውጤት መሆናቸው ነው ይላል ዘገባው። በኦሮሚያ ክልል የሚካሄደው ተቃውሞ ባሳደረባቸው ጫና ምክንያት ካለፉት 2 ዓመታት ወዲህ የኦሮሞ ህዝባዊ ዲሞክራሲያዊ ድርጅት በገዢው ኢህአዴግ ውስጥ የተቃዋሚነት ሚና መጫወት ጀምሯል። በተለይም ዶክተር አብይና ባልደረባቸው ለማ መገርሳ የመሪነቱን ቦታ ከያዙበት ጊዜ አንስቶ በማለት ዘገባው አስረድቷል። የተቃውሞ እንቅስቃሴው ወደ ሰሜን አማራን በመዳረሱ በገዢው ፓርቲ ከመንጸባረቀው የመከፋፈል ዝንባሌ ጋር ተዳምሮ በአገሪቱ የፖለቲካ ቀውስ አስከተለ። ከዚያም እስረኞች ተፈቱ። ጠቅላይ ሚኒስትሩ ከስልጣን እንደሚሰናበቱ አስታወቁ። በመጨረሻም የአስቸኳይ ጊዜ አስተዳደር ታወጀ ሲል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል።
በሌላ በኩል ደግሞ ዶክተር አብይ አህመድ ለስርዓቱ አዲስ እንዳልሆኑ የዋሽንግተን ፖስት ጋዜጣ ድረገጽ ሲገልጽ በወታደራዊ ኃይል ሌተና ኮሎኔል ሆነው እንዳገለገሉ በሀገሪቱ ውስጥና ከሀገሪቱ ውጭ የስለላ ተግባር ያካሄዳል የሚባለውን የጸጥታ አገልግሎት የፈጠሩ ናቸው ይላል ዘገባው። ዳንኤል ብርሃን የተባሉ ጦማሪ በበኩላቸው የዶክተር አብይ መመረጥ ትንሽ ያስገርማል። ለተመረጡበት ቦታ የሚመጥን ባህሪም ሆነ ልምድ የላቸውም። ብዙ ሰዎች የሚያስቡት ኦሮሞ ቢመረጥ ለጥቂት ጊዜም ቢሆን ሰላም ይገኛል የሚል ነው። እኔ ግን እጠራጠራለሁ ሲሉ መናገራቸውን የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል።
የብሪታንያው ዜና ስርጭት ኮርፖሬሽን ቢቢሲ በበኩሉ ዶክተር አብይ የመሰላቸውን የሚናገሩ ብቃትና አካታች የሆነ የአሰራር ስርት ያላቸው ናቸው ይላል። በአገሪቱ ያሉ ተቃዋሚዎች ታዲያ በኢትዮጵያ ያለው የእርካታ ጉድለትና የተቃውሞው መንስኤ መፍትሄ እንዲያገኝ ለማድረግ ከቻሉ መጻኢ ዕድሉ ብሩህ ይሆናል የሚል ጥንቃቄ የታከለበት ተስፋ እንዳላቸው መግለጻቸውን የቢቢሲው ድረገጽ አውስቷል። ቃል ኪዳን ይበልጣል የተባሉት ተንታኝ ዶክተር አብይ አህመድ ከባድ ስራ እንደሚጠብቃቸው ገልጿል። በአራቱ የገዢው ፓርቲ ድርጅቶች መካከል የሚካሄደውን የስልጣን ሽኩቻና ባለው ሁኔታ ያለመርካቱ ጉዳይ ካለፈው የሚወርሱ መሆናቸውን የቢቢሲው ድረገጽ ዘገባ አክሏል።
የኢትዮጵያ መንግስት በአገሪቱ የፖለቲካ ውይይት ለማስፋት የገባውን ቃል እንዲተገብር ያስፈልጋል ይላሉ ተንታኙ። በኢትዮጵያ ምክር ቤት የአስቸኳይ ጊዜ አስተዳደር እንዲታወጅ ሲወሰን ዶክተር አብይ በምክር ቤቱ ስብሰባ ባለመገኘታቸው በብሔራዊ የአስቸኳይ ጊዜ አዋጅ ላይ ያላቸው አቋም አይታወቅም። ነገር ግን ዶክተር አብይ ለውጥ ለማምጣት ከተዘጋጁት ወጣቶች ቡድን አንዱ ተደርገው እንደሚታዩና የእሳቸው መመረጥ ተቃውሞን ለማርገብና መንግስት ህዝቡ የሚያቀርበውን ጥያቄ ለማየት ጊዜ እንዲያገኝ ያደርጋል የሚል እምነት እንዳለ ዘገባው ጠቅሷል። በሌላ በኩል ደግሞ ዶክተር አብይ ኢህአዴግ ውስጥ ለረጅም ጊዜ የሰሩ በመሆናቸው በለውጥ አራማጅነት ለመፈረጅ ያስቸግራል የሚሉም እንዳሉ ቢቢሲ ድረገጽ ላይ የወጣው ጽሑፍ አውስቷል።
ሮይተርስ የዜና አገልግሎት ደግሞ የምስራቅ አፍሪካ ኢኮኖሚ ትብብር በይነ መንግስታት ኢጋድ የደቡብ ሱዳን የአማጽያ መሪ ሪክ መቻር ግጭትን እንዲያወግዙ ቅድመ ግዴታ ተሰጥቷቸው በተቻለ ፍጥነት ከቁም እስርነት መለቀቅ አለባቸው ማለቱን ዘግቧል። 8 የኢጋድ አባል አገሮች ባለስልጣኖች ባለፈው ሰኞ ከተሰበሰቡ በኋላ ባወጡት መግለጫ ከአቻምና አንስቶ ደቡብ አፍሪካ ውስጥ የተያዙት መሻር ከደቡብ ሱዳን ጋር ከሚዋሰኑት ሀገሮች ውጪ በሆነ ማንኛውም ሀገር ለመሄድ ይፈቀድላቸው ይላል። የደቡብ ሱዳን መንግስት ቃል አቀባይ ማይክል ማኩዬ ሉት ጁባ ከኢጋድ ውሳኔ ጋር ችግር የለባትም፣ ይሁንና መቻር አዲስ አበባ በሚካሄደው የሰላም ንግግር እንዲሳተፉ መፈቀድ የለበትም ማለታቸውን ሮይተርስ የዜና አገልግሎት ገልጿል። የማቻር የአማጽያን ድርጅት የኢጋድን መግለጫ እያጠና መሆኑን ምላሽ እንደሚሰጥም መናገራቸውን የማቻር ቃል አቀባይ ገልጸዋል።
አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።